ገና ብዙ ያልታወቀ ሁኔታ ወይም ጠባይ ያለው የህመም አይነት እንደመሆኑ የወደፊቱን ጨምሮ ይልቁንም ደግሞ እንዳስረዳችሁት የአእምሮ ጤናን የሚመለከተው አሁን ባሉና ሊሆኑ በሚችሉት ስራ እየተመለከትን ያለ ነው። ገና አልተወጣንም የዚህን ፈተና። በኢትዮጵያ ገና እንደ አዲስ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካለንበት አንስቶ ባለፉት ወራት ብዙ ሰው በተጎዱበት እዚህ እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው የሚሆን በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጪ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው እና ሁለታችሁም በጥልቀት እንድትመረምሩ ወደምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት የምትፈነጥቁት ሀሳብ ካለ ፕሮፌሰር መስፍን እርስዎ መጀመር ይችላሉ።
እንግዲህ እኛ በዚህኛው የዓለም ክፍል የምንገኝ ሰዎች ችግራችን አበሳችን ብዙ ነው። ወደ ኢትዮጵያችን ብንመጣ ብዙ የሚፈትኑን ነገሮች አሉ። የነበሩ በሽታዎች አሉ፣ ተላላፊዎች ያልሆኑ። በተለይ ብዙ የሚያሳስበን አሁን መጀመሪያ ላይ ፕሮፌሰር ዮናስ እንዳነሳው የክትባቱን ምሳሌ እንዳመጣው የመደበኛ የጤና ስርዓቱ መፋለስ ሊኖር ይችላል። ለምሳሌ አዲስ አበባን እንኳን ብንወስድ ብዙ ሆስፒታሎች፣ ትምህርት ቤቶችን ጨምሮ ሊመጣ ለሚችለው ከቫይረሱ ጋር ለሚኖሩ ሰዎች ማቆያና መመርመሪያ፣ ማከሚያ፣ ማገገሚያ በሚል ብዙ ሆስፒታሎች ወይም የጤና ተቋማት ብዙውን አልጋዎቻቸውን እና ክፍሎቻቸውን ለዚሁ አዘጋጅተው በተጠንቀቅ ቆመው እየተጠባበቁ ነው። መጠባበቃቸው ጥሩ ነው። ነገር ግን ቀደም ብዬ እንዳልኩት እኛ በቂ የሆነ ተላላፊ በሽታዎች አሉ። በእንቅርት ላይ ጆሮ ደግፍን እንዲባል በቂ የሆኑ ደግሞ ተላላፊ ያልሆኑ በሽታዎችም እኛ ሀገር እየሰፉ ነው የመጡት። ካንሰር በከፍተኛ ሁኔታ በመታየት ላይ ነው። የደም ግፊት፣ የስኳር የመሳሰሉት ነገሮች ድሮ የለሙ ሀገሮች ችግር የሚባሉት እኛ ገና ከድህነት ሳንወጣ እነሱም እየተደረቡብን ያሉት። ስለዚህ እነኝንና የመሳሰሉትን ሕክምናዎችን ያዛባብናል። ከዚህ በላይ ደግሞ ሰዎች ወደ ሆስፒታል ብንሄድ ለቫይረሱ የበለጠ እንጋለጣለን። እውነትም ነው። አንድ ወይም ሁለት ከሞቱት ውስጥ ለሕክምና ወደ ሆስፒታል እየተመላለሱ የነበሩት ሰዎች ባገኙት ንክኪ ነው ለህልፈት የተዳረጉት እና እነኚህ ነገሮች ሰዎችን ከሕክምና ቦታዎች የማራቅም ነገር አለ። እነኚህ ያነሱን ይመስል ደግሞ እንደገና የበረሃን በጣም የሚባል አካባቢያችን እያተራመሰው ነው ያለው። ዝናብ ሲዘንብልን ብቅ የምትለው አንሳር ሁሉ ዛፉን ሳይቀር የሚቀረጥፍ ነው። ይሄ ሌላው ችግራችን ነው። ይሄ ችግራችን ደግሞ አነሰሳንን ደግሞ ሌላው የውስጣችን የፖለቲካው የመሳሰሉ ምርጫ የመሳሰሉት ነገሮች በሙሉ ግንባራችን ላይ ያሉ እና ለእንደኛ አይነት ሀገር ችግሮቻችን በጣም ውስብስብ ከምን ጊዜውም በላይ አንድ ሆነን ጠንክረን የምንወጣበት ጊዜ ነው። ስለዚህ ይህንን ቫይረስ ማሸነፍ አለብን ከተባለ መጀመሪያ እውነታውን ማወቅ አለብን ብዬ አስባለሁ። ምክንያቱም ለኤችአይቪ እንደምታውቁት ቫክሲን ያው 40 ዓመት ሙሉ ገና እንጃ ምን እንደደረሰን አላውቅም። እናንተ ናችሁ ከኔ በተሻለ የምታውቁት። እንኳን ኤችአይቪ ልናጠፋ ቀርቶ ትክክለኛውን ቫክሲን እንኳን እስካሁን አላገኘንም። ወደ እናንተ እንደምንሰማው ሬምዴሲቪር የሚባለው መድኃኒት እሱም ያድናል እየተባለ ነው እናንተ ጋር። እንዲህ አይነት አንዳንዶቹ ላግዠሪ የሚባሉ የሕክምና አይነቶች ናቸው እና እነሱን ለማግኘት ምናልባት ብዙ ጊዜያቶችን ሊፈጅብን ይችላል እና ከብዙ ሕይወት በኋላ ሊሆን ይችላል። ስለዚህ እነኚህ ሁሉ ነገሮች ስለሚያሰጉን ዋናውና የእኛ መውጫው መንገድ ነው ብዬ የማስበው አሁንም ቢሆን ህብረተሰባችንን በሚገባ ማስተማር፣ በሚገባው ቋንቋ ቦታው ድረስ መድረስ፣ በተለይ ደግሞ ከቫይረሱ ጋር ንክኪ ያላቸው ሰዎች በተቻለ መጠን ወደ አርሶ አደሩ ጋር እንዳይሄዱ አርሶ አደሩን እና አርብቶ አደሩን መጠበቅ ያለብን ይመስለኛል። ምክንያቱም አብዛኛው ኢኮኖሚያችን የተመሰረተው አርብቶ አደሩ አርሶ አደሩ ጋር ነው። ስለዚህ ያሉን በሀገር የምናመርታቸውን ነገሮች ምግብ አይነቶችን ካላሳደግን በዚህ እየወደቀ ባለ ኢኮኖሚ ትናንትና ይሁን ጋዜጣ ሳነብ በዚህ ወር ብቻ ኢትዮጵያ ውስጥ የገቢዎች ሚኒስቴር ከ2 ቢሊዮን ብር በላይ ነው ያጣው ገቢ ማስገባት ከነበረበት። ይሄ ለኛ በጣም ትልቅ ገንዘብ ነው። ምክንያቱም ድሮ ወይም ቀደም ባለው ጊዜ ከኮሮና በፊት ሌሎች ትልልቅ አገሮች ይደጉሙናል፣ በጀታችን ይደጉማሉ፣ ለእርዳታ ይደርሱልናል፣ ምግብ ያበሉናል፣ ዘይት ይልኩልናል። አሁን ግን እነኛ ሀገሮች ራሳቸው ተጠቅመውታስነ በጣም አስቸጋሪ ነው፣ መጠበቅም አለብን ብያል አስብም። ስለዚህ እነኚህ ነገሮች ባሉበት ሁኔታ ተናክረን የሀገራችን ጸጥታና ሰላም እንዲረጋጋ ካላደረግንና በአካባቢያችን ያለውን ጂኦፖለቲካል ነገር እንዲስተካከል ካላደረግን ከቫይረሱ የበለጠ ከቫይረሱ በኋላ የሚመጣ ኢኮኖሚና ሌላም ሌላም የሚያናጉን ነገሮች የበለጠ ይጎዱናል ብዬ አስባለሁ። ይሄ ትልቅ ርዕስ ነው እንደተባለው። አሁንም ደጋግመን የምንለው ህብረተሰባችን የምንሰጠው ትምህርት ከህብረተሰቡ ጋር ሊሄድ የሚችል የእናንተን እንዳለ ብንገለብጥ በጭራሽ የሚሆን ነገር አይደለም። ስለዚህ ከእኛ ጋራ ሊሄዱ የሚችሉ መፍትሄዎች ምንድን ናቸው የሚለውን ከእናንተ ጋር ያሉ ወገኖቻችን እኛ ጋር ካሉ እና ባህላዊው የችግር አፈታት ዘዴ ከሚሰጠው መፍትሄ ጋር አብሮ በማጠናከር ችግሮችን መቅረፍ ይቻላል ብዬ አስባለሁ።
መልካም ፕሮፌሰር መስፍን፣ ባህልን የኑሮ ዘይቤን አኗኗርን የሚመለከተው ላይ የስነሰብ ጥናት ባለሙያዎች በመሰረቱ ባህል ውስጥ አገር ውስጥ ያሉ ስራዎችም መኖራቸውን እነሱን ከዛሬ ሁኔታ ጋር ማዛመድ ትኩረት ሊሰጠው የሚገባ መሆኑን ጠቅሰዋል። የሚያወያዩ ምናልባትም ለሀገር የሚሆኑ ለሁኔታዎች የሚያመቹ ዘዴዎችን መጠንሰሱ ምርጫ የሌለው ይመስላል። ፕሮፌሰር ዮናስ፣ ወደ ትልቁ ርዕስ ከመሄዴ በፊት
እዚህ ባለንበት በዩናይት ስቴትስም ሆነ በተቀረው ዓለም ኢትዮጵያውያን በያሉበት ሌሎችንም ማህበረሰቦች ጨምሮ እንዲህ ፈታኝ የሆነ ሁኔታ ለመጋፈጥ የሚደረገው ጥረት ነባራዊ ሁኔታና ምናልባትም በሂደት የሚጠብቁ ፈተናዎችን ሰዎች ራሳቸውን ማዘጋጀት ከሚጠበቅባቸው ወይንም የተሻለ ነው እስከሚባለው ድረስ
ምን ይሆን በተጨባጭ ሰዎች ማድረግ ያለባቸው ከግምት ሊያስገቡ ሊያስተውሉ ይገባል የሚሏቸውን እርሱም የበኩሎን ይፈንጥቁና ቀደም ብለን ወደ አስተዋወቅ ነው አሁን ያለንበት ሁኔታ የደቀነውን ፈተና ምንኖርበት ከምንፈልገው የህይወት መንገድ ጋር ወደምናዛምድበት ሌላ የውይይታችን ጫፍ እንዘልቃለን።
እሺ፣ አመሰግናለሁ አሉላ። ፕሮፌሰር መስፍን ባለው ለመጨመር አንድ በእውነት በሀገራችን ማድረግ የሚገባን ዋናው ነገር በእጃችን ላይ ያለውን በደንብ መጠቀም መቻል። ለምሳሌ ያክል አሁን ቫይረሱን በሚመለከት ትልቅ ህብረት መኖር አለበት። ህብረተሰቡ በሙሉ የፖለቲካ መሪዎች፣ የኢኮኖሚ፣ የሳይንስ አሁን ትልቅ የመተባበር ስሜት መኖር አለው። መጀመሪያ በህይወት መኖር አለበት አንድ ሰው ስልጣን ከመያዙ በፊት። ስለዚህ ይሄ አይ አለው ስለ ምርጫ ገና ስለ ምርጫ ክርክር ለማድረግ ነው። ይሄ በህይወት ላይ ቅድሚያ ለህይወት ነው። ስለዚህ ህዝቡ ይህንን የህብረት ስሜት ኃላፊነት ያለው ደግሞ የተማሩ ህብረተሰብ የራሱን ፍላጎትና ጥቅም ለጊዜው የቫይረሱ ጉዳይ መስመር እስኪይዝ ወደ ጎን አድርጎ የመተባበር ይሄ አንድ ዋናው ነገር ነው። ሁለተኛው በህብረተሰቡ ዘንድ ተደማጭነት ያላቸውን ሰዎች ኦፒኒየን ሊደርስ ቅድም እንዳልነው በሚገባ አስተባብሮ በህብረተሰቡ በግራስሩት ሌቭል አስተዋጽኦ እንዲኖራቸው ማድረግ። ከዛ በተጨማሪ አንዳንድ እየተደረጉ ያሉ ደግሞ ጥሩ ነገሮች አሉ። አምባሳደር ፍጹም እዚህ የአሜሪካን ሀገር ኢኮኖሚስቶችን፣ ሐኪሞችን፣ የሳይንስ ሰዎችን አሰባስበው ምክር ቤት የዚህ የኮቪድ በሽታ አማካሪ ቡድን አቋቁመዋል። እዚህ ብቻ ሳይሆን ከአገር ቤቱም ጋር አገናኝተውታል። አገር ቤት የጤና ጥበቃ የተለያዩ ኮሚቴዎች የሚሰሩ አሉ። ለምሳሌ ዶክተር አዜብ ስለ አእምሮ ጤና የሚመለከት ከኮቪድ ጋር የተያያዘ የሚመሩት ኮሚቴ ያለ፣ ጤና ጥበቃ አለ። ይሄ ውጭ ያለውና የአገር ቤቱ አብረው ነው የሚሰሩት እንጂ አንዱ ለአንዱ እኔ ያውቅልሃለሁ ይህን ተከተል የሚለው አይነት አይደለም። እና ይሄ ጥሩ ምሳሌ ነው እንዲህ ተባብሮ መስራት። ድሮ ፖለቲካና ኮረንቲ በሩቅ ነው ብለን ማንጠላ ሰዎች እንኳን በኮቪድ የተነሳ እንተባበራለን። የግል ኖሮን ነው የምኖረው ምን ውስጥ አልገባም ብለን ያለ ነው። አሁን ግን የሀገር ጉዳይ ነው። ኮቪድ በሚመለከት ከማንም ሰው ጋራ ከማንኛውም ጋር ተባብሮ የመስራት ይሄ ኢፌክቲቭ ሪሶርስ ዩቲሊዜሽን እና ከዛ ደግሞ በተጨባጭ ሁኔታው እንደ ወረዳው እንደ የአውራጃው እንደ የባህሉ ሁኔታ ነው እንጂ ቻይና ውሃን ውስጥ ሎክዳውን ሁሉ ነገር ተዘግቶ ሰርቷል እና ሁሉም ነገር እዚህም ይሰራል ማለት አይደለም። የቻይና የሕክምና የመከላከል በሽታው ኃላፊ በዌቢናር ሳይንስ አካዳሚ ቀርበው ተናግረው ነበር። እኛ የወሰድነው እርምጃ ለእኛ ሀገር ሰርቷል። የግድ እኛ ያልነውን ነገር እንደው በካርቦን እያተማችሁ ሰዱ ማለት አይደለም እና ባለን በተቻለ መጠን የህብረት ስሜት መኖር አለበት። ይሄ የህብረት ስሜት ከሌለ እና አንዱ በህይወት ስለመኖር እንዴት እንኖራለን ሲል ሌላው በሌላ ካለ በተለይ እንደ ኢትዮጵያ ያለው መከላከል ላይ ነው ማተኮር ያለብን። እና ይህን ለመከላከል ደግሞ የህብረት ስሜት መኖር አለበት።
መልካም፣ አመሰግናለሁ በድጋሚ። የአምሮ ጤናውንም አጠቃላይ ከኮቪድ-19 ጋር ተያይዘው መታየት ያለባቸውን ቁም ነገሮችን በስፋት አካፍላችኋል። የህይወትን ጉዳይ በተለየ ሁኔታ እንድንመረምር የሚጋብዙ እድል የሚሰጡ አጋጣሚዎች በህይወት ይፈጠራሉ። በግል ህይወትም በቤተሰብ ህይወትም ሊሆን ይችላል። እንዲህ ማህበረሰብን፣ አገርንና ዓለምን በተለየ ሁኔታ የያዘ ትኩረት የሳበ የብዙዎች ህይወት የሚመለከት ነገር ሲፈጠር ደግሞ ለብዙዎች ቅርብ ይሆናል። የማይመለከተው ሰው አይኖርም እና ቀደም ብሎ ስለ ህመሙ ስታስረዱ እንደገለጻችሁት ከዚህ አንጻር ኮቪድ-19 ያው ያስጨንቃል፣ ወረርሽኝ ነው፣ ብዙ ጣጣ አምጥቷል፣ ወዴት ይሄን እንደሆነ አናውቅም። እዚህ መሃል ግን ግለሰቦች፣ ቤተሰቦች የሚያደርጓቸው ነገሮች በህይወት ውስጥ ትርጉም አላቸውና ይልቁንም ደግሞ የገዛ ህይወትን የመጡበትን መንገድ የማየት ምናልባትም በህይወት ውስጥ የተለየ ስፍራ የምንሰጣቸው የኑሮ ሁኔታ በፈቀደው የምንኖርበት ሳይሆን ዋና ቀዳሚ ነገሮቻችን ናቸው የምንላቸውን ሁሉ እስከ መለወጥ ወይንም እስክንመረምር ይገፋል የሚል ሀሳብ የሚያቀርበዋሉ። ይሄ አጋጣሚ ህይወታችንን መልሰን እንድናይ እንድንመረምር እድል ሰጥቶን ይሆን? ከሰጠን ልንጠቀምበት የምንችልበት አጋጣሚ ይኖር ይሆን? ወይስ ወደ ቀድሞ ሁኔታችን ምናልባት ጉዳቱ አነስ ካለ እንደነበረ ህይወታችን እንቀጥል ይሆን?
አድማጮች ውይይታችን አልተቋጨም። እርስ በርስ በያላችሁበት እንድትነጋገሩበት ጭምር ለመጋበዝ በተነሳው ጭብጥ ዙሪያ ከሁለቱ የአእምሮ ሕክምና አዋቂዎች ፕሮፌሰር መስፍን አርአያ እና ፕሮፌሰር ዮናስ እንዳለገዳ ጋር የተካሄደውን ቀጣይ ውይይት እልባት ካደረግንበት ነጥብ እንጀምራለን። በሶስተኛው ክፍል ነው ታዲያ እንድትከታተሉ ተጋብዛችኋል። ለአሁኑ እንግዶቼን ፕሮፌሰር ዮናስ እንዳለገዳንና ፕሮፌሰር መስፍን አርአያን ለጊዜያቸው አመሰግናለሁ። ዜር ይስጥልኝ።